the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከአሜሪካን አገር ጋራ የተወሰነ አይነት ወይንም የቤተሰባዊ ወይንም እንደገና ከተቋማት ጋራ ጥብቅ የሆነ ግንኙነት ባለው ሁኔታ ከነኚህ ከስድስት አገሮች ውስጥ የሚወጡ ሰዎች ወይንም አስቀድሞ ቪዛ ካላቸው ወይንም የሚመጡበት ምክንያት ካላቸው እነኚህ ሰዎች አሁንም እንዲመጡ ነገሩ ክፍት እንዲሆን እናዛለን። ነገር ግን ከአሜሪካን አገር ጋራ ምንም አይነት ግንኙነት የሌላቸው በእነኚህ ሰዎች ላይ እገዳው እንዲጸና እንወስናለን።
የሚ ጌታቸው ይባላሉ። በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ የሕግ ጠበቆች ማኅበር የሳንታ ክላራ ቫሊ ሊቀመንበር ናቸው። ጉዳዩ በፕሬዝደንት ትራምፕ የጉዞ እገዳ ትዕዛዝ ላይ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ባለፈው ሳምንት የሰጠውን ውሳኔ ይዘትና አንድምታ ይመረምራል። ዜናውን ተከትሎ ይቀርባል። እንደምን አመሻችኋል የተከበራችሁ አድማጮቻችን። የዛሬ ቅዳሜ ሐምሌ 1 ቀን 2009 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። ልዩ ዝግጅቱን ተከትሎ የሙዚቃ ቃና አዘጋጅ ደሳለኝ መኮንን ይረከብና እስከ ማጠቃለያ ዜናዎቹ ድረስ ሲያዝናናን ያመሻል። ሰለሞን ክፍሌ ያስተናግዳለሁ። ንጉሡ ታምሬ ፕሮግራሙን ይመራል። መልካም ምሽት።
ጤና ይስጥልኝ። እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዓለም ባለ ትላልቅ ምጣኔ ሀብት ሀገሮች ቡድን ጂ20 የመሪዎች ጉባኤ በዛሬው ዕለት ተጠናቋል። በጉባኤው ወቅትና ቀጥሎም የተካሄደው ቁጣን የተቀላቀለ የተቃውሞ ሰልፍ እና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዋናውን ትኩረት ስበው ቆይተዋል። ሚስተር ትራምፕ ካስመዘገቧቸው ስኬቶች መካከል በቆይታቸው ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር የሞቀ ውይይት ማካሄዳቸው ተጠቅሷል። ሶሪያ ውስጥ ከፊል የተኩስ አቁም እንዲታወጅ መዋዋላቸውም በዚህ ውስጥ ተዘርዝሯል። ከብሪታንያ ጋር በፍጥነት የንግድ ውሎች ላይ እንደርሳለን ሲሉም ትራምፕ ቃል ገብተዋል። ይሁን እንጂ በጉባኤው ማብቂያ የወጣው መግለጫ የዩናይትድ ስቴትሱ መሪ ከአንዳንዶቹ የጂ20 መሪዎች ጋር ያላቸውን ልዩነት ፍንትው አድርጎ አሳይቷል። ፕሬዚደንቱ በጉባኤው መጨረሻ ቀን ካናገሯቸው መሪዎች መካከል የብሪታንያ፣ የኢንዶኔዥያ፣ የሲንጋፖር፣ የጃፓንና የቻይና መሪዎች ይገኙባቸዋል። የጀርመን ቻንስለር አንገላ መርክል ባስተናገዱት የሴት የንግድ ፈጣሪዎች ጉባኤ ላይ ፕሬዚደንቱ ምናልባት ከጂ20 መሪዎች መካከል ግንባር ቀደመዋ ነቃፊያቸው ለሆኑት መርክል የእርቅ መንፈስ የተላበሰ አስተያየት ሰጥተዋል። በጉባኤው ወቅት ተቃውሞ ሰልፎች ጉባኤውን የተቃውሞ ሰልፎች የወረሱት ቢሆንም ጀርመን ጉባኤውን በጥሩ ሁኔታ በማስተናገዷ ትራምፕ አመስግነዋል። ዛሬም ሃምቡርግ ውስጥ ተቃዋሚ ሰልፈኞች መኪኖችን አቃጥለዋል። የንግድ ቤቶች ተዘርፈዋል። የከተማዋ ፖሊሶች ንጋት ላይ 13 ሰዎችን ማሰራቸው ተሰምቷል። ማምሻውንም ግዙፍ ሰልፍ እንደሚካሄድ ዘገባዎች ጠቁመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በኔቶ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩትን ከርት ቮልከርንን የዩክሬን ድርድር የአሜሪካ ልዩ ተወካይ አድርገው ሾመዋቸዋል። ቲለርሰን ነገ በዩክሬን ዋና ከተማ ኪየቭ ጉብኝት ያደርጋሉ። ሀገራቸው በምስራቅ ዩክሬን ያለውን ግጭት ለማስቆምና ያቺ ሀገር እያካሄደች ባለው የለውጥ እንቅስቃሴ ዩናይትድ ስቴትስ መርዳት ስለምትችልበት መንገድ ዩክሬኑ ፕሬዚደንት ፔትሮ ፖሮቼንኮ ጋር ይወያያሉ ተብሏል። የዩናይትድ ስቴትስ ቦምብ ጣይ አውሮፕላኖች ከደቡብ ኮሪያ ኃይሎች ጋር ሆነው ሰሜን ኮሪያ ድንበር አካባቢ ያልተለመደ የተኩስ ልምምድ ማካሄዳቸው ተገልጧል። የደቡብ ኮሪያ የጦር ኃይል እንዳስታወቀው የተኩስ ልምምዱ ዓላማ ሰሜን ኮሪያ በተከታታይ ላደረገችው የተወንጫፊ ሚሳይል ተኩስ ጠንካራ ምላሽ ለመስጠት ነው። በመጨረሻም የኢራቅ የጸጥታ ኃይሎች ሞሱል ላይ በሰዓታት ውስጥ ድል እንቀዳጃለን ብለው እንደሚጠብቁ አስታውቀዋል። የኢራቅ ኃይሎች ሞሱልን ለመያዝ የህብረቱን የአየር ጥቃት እና የምድር ጦር ድጋፍ ይዘው መዋጋታቸውን እንደቀጠሉ ናቸው። ጥንታዊቱ ከተማ ሞሱል በአብዛኛው ለወራት በዘለቀው ውጊያ ወድማለች። የ850 ዓመት ዕድሜ ያለው ታላቁ አልኑሪ መስጊድና 45 ሜትር ዝማኔ ያለው ሰገነት በቅርቡ በጂሃዳውያን እንደወደመም ይዘነጋ አይደለም። የተባበሩት መንግስታት ድርጅት የሞሱልን መሰረታዊ ልማት እንደገና ለመገንባት ከ1 ቢሊዮን ዶላር በላይ ይጠይቃል ብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች፣ አሁን የባለሙያ ትንታኔ በዩናይትድ ስቴትስ ነክ ወቅታዊ ርዕስ ዙሪያ። ተከልሶ በተሰናዳው የጉዞ እገዳ ፕሬዝደንታዊ ማዘዣ ላይ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የሰጠው ውሳኔ። አሁን ተከታዩ ልዩ የትንታኔ ውይይት ነው። ከ6 የሚበዙት የእስልምና እምነት ተከታዮች ከሆኑባቸው አገሮች በሚመጡ ተጓዦች ላይ የጉዞ እገዳ በሚጥለውና ተከልሶ በተሰናዳው ፕሬዝደንታዊ ማዘዣ ላይ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የሰጠውን ውሳኔ ይዘትና እንደምታ ይመረምራል። የፕሬዝደንቱ ማዘዣ ቀደም ሲል የተለያዩ የዩናይትድ ስቴትስ ግዛቶችና የፌዴራል ፍርድ ቤቶች ተፈጻሚነቱን ማገዳቸው ይታወሳል። ውይይቱን ያሰናዳው አሉላ ከበደ የሕግ ባለሙያ ጋብዟል። የሚጌታቸው ይባላሉ። በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ ሕግ ጠበቆች ማኅበር የሳንታ ክላራ ቫሊ ሊቀመንበር ናቸው። ወደ ውይይቱ።
የሚጌታቸው የሕግ ባለሙያ ይልቁንም ደግሞ በዩናይት ስቴትስ የኢሚግሬሽን ጉዳዮች ረጅም ዓመታት አገልግሎት የሰጡና አሁንም በቅርበት በዕለት ተዕለት የሚከታተሉ ባለሙያ ኖት። በድጋሚ ወደ ፕሮግራማችን ብቅ ስላለው አመሰግናለሁ።
ደስ እያለኝ።
ፕሬዚዳንት ዶናልድ ትራምፕ የእስልምና እምነት ተከታዮች ከሚበዙባቸው 6 ሀገሮች የሚመጡ ወይም የሚጓዙ ወይም ከነኚህ ሀገሮች ጋር ግንኙነት ያላቸውን ግለሰቦች ጉዞ የሚያግድ ትዕዛዝ ሜሪላንድና በሀዋይ ግዛቶች ተግባራዊ እንዳይሆን ካገዱት በኋላ የዩናይት ስቴትስ ጠቅላይ ፍርድ ቤት ባለፈው ሰኞ ብይን አሳልፈዋል። በአንድ በኩል ፕሬዚዳንቱ የፈለጉትን ሰጥቷቸዋል፣ በሌላ በኩል ደግሞ ነፍጓቸዋል የሚል ነውና እስኪ አጠቃላይ መንፈሱን ከመረዳት እንጀምር።
በጣም ጥሩ አድርገህ ነው የገለጽከው። የመጀመሪያውንም የአፈጻጸም ትዕዛዝ በጃንዋሪዎቹ አካባቢ ላይ ፕሬዚደንቱ አውጥተው ነበር። ከዛ እንደገና በዛ ላይ ያው የተነሳውን ነገር ሁላችንም በየአውሮፕላን ጣቢያዎች ውስጥ የነበረውን የተመሰቃቀለ ሁኔታ ለአፈጻጸም እንዴት ይቸግር እንደነበር፣ የተለያዩ ሰዎች ብዙ ችግር እንደደረሰባቸው፣ ለመግባት ማን መግባት እንዳለበት ማን መግባት እንደሌለበት እንኳን እስከሚያዳግት ድረስ የተፈጠረውን ነገር ሁላችንም ቀምሰነዋል። ከዛ በኋላ እንደገና አሻሽለው ያቀረቡትንም ቅድም አንተ እንደተናገርከው በሜሪላንድ እና በሀዋይ የሚገኙት ይግባኝ ሰሚ ፍርድ ቤቶች የተለያየ አይነት እገዳ በማድረግ ጉዳዩን ተግባራዊ እንዳይሆን አድርገው ነበር። ከዛ መካከል በይግባኝ ላይ ወደ ናይን ሰርክት የመጣው አንደኛው ፈርጅ የያዘው ራሱ የተወሰነውን ከልክሎ የተወሰነውን ደግሞ ለምሳሌ አንዳንድ ሰዎች ወደዚህ ሀገር እንዲገቡ በጥብቅ አይነት ጥያቄዎችንም ቢሆን ማጣራት፣ ማንነታቸውንም የማጣራት ሂደቱ እንዲቀጥል በማለት ራሱ የናይንት ሰርኪት የይግባኝ ሰሚ ፍርድ ቤት ያስተላለፈው ነገር ነበር። ለማንኛውም ከሀዋይም የተነሳውን ከሜሪላንድም የተነሳውን ማለትም በናይንት ሰርኪትም በፎርት ሰርኪትም ያለውን ነገር አንድ ላይ ጠቀለለ እና ጠቅላዩ ፍርድ ቤት ይህንን ጉዳይ እናደምጠዋለን፣ በዚህ ጉዳይ ላይ ውሳኔ እንወስናለን፣ በሚቀጥለው ጥቅምት ወር ላይ በሚችሎት ከተለያየ አቅጣጫ እናየዋለን ብሎ ያንን ጉዳይ ተቀበለው። ነገር ግን ይህንን እስከምናየውና በአጠቃላይ እስከምንወስን ድረስ በከፊል ማለትም ማንም ሰው አይግባ የሚለውን ነገር ማለትም የዶናልድ ትራምፕ አስተዳደር የሚፈልገውን ይህንን ውድቅ እናደርገዋለን። ከአሜሪካን አገር ጋራ የተወሰነ አይነት ወይንም የቤተሰባዊ ወይንም እንደገና ከተቋማት ጋራ ጥብቅ የሆነ ግንኙነት ባለው ሁኔታ ከነኚህ ከ6 አገሮች ውስጥ የሚመጡ ሰዎች ወይንም አስቀድሞ ቪዛ ካላቸው ወይንም የሚመጡበት ምክንያት ካላቸው እነኚህ ሰዎች አሁንም እንዲመጡ ነገሩ ክፍት እንዲሆን እናዛለን። ነገር ግን ከአሜሪካን አገር ጋራ ምንም አይነት ግንኙነት የሌላቸው የቤተሰብም ሆነ የተቋምም ሆነ ዝም ብለው ወይንም ለቱሪዝም ወይንም በተለያየ አይነት ሁኔታ እዚህ ሀገር ለመምጣት የሚፈልጉ ከነኚህ ስድስት አገሮች የሆኑ ሰዎች ግን እነኚህ ሰዎች እንዲታገዱ ይሄ በእነኚህ ሰዎች ላይ እገዳው እንዲጸና እንወስናለን። ይሄም እገዳ የሚጸናው ለ90 ቀን ነው። ያው የዶናልድ ትራምፕ ማስተዳደር የጠየቁት ለ90 ቀን ነው እንደገና ደግሞ ለ120 ቀናትም ደግሞ የስደተኞች ወይንም ሬፊጂ የተባሉት በዛ ውስጥ የሚመደቡት ሰዎች እነኚህ ሰዎች ከዚህ ከሰኔ 26 2017 ዓመት በኋላ አዳዲስ የሆኑ ከአሜሪካን ሀገር ጋር ግንኙነት የሌላቸው ከሆነ መግባት አይችሉም። ከአሜሪካን ሀገር ግንኙነት ግን ያላቸው ከሆነ እነኚህን ሰዎች አይመለከትም የሚል ይሄኛውን በኩል ትንሽ እሺ ድል አድርጌያለሁ የሚል በአብዛኛው ደግሞ የሚያስችል አይነት ብይን አቅርቧል። ይሄም እንግዲህ የሚሆነው እስከ ጥቅምት ወር ድረስ ነው።
መልካም። እንግዲህ እንደገለጹት በሁለት ገጾች በሁለት ምዕራፎች የሚታይ ብይን ነው ጠቅላይ ፍርድ ቤቱ ያሳለፈው። አንዳንድ ነጥቦችን ፈታፈታ አድርገን ከመመልከታችን በፊት ጠቅላይ ፍርድ ቤቱ ከአሜሪካ ጋር ግንኙነት ያላቸው የተሳሰረ ያላቸውን እስኪ እንመልከት። በተለይ በስደተኞች ጉዳይ ስናነሳ በተለያዩ ምክንያት ከሀገራቸው ለመፍለስ የተገደዱ ሰዎች ናቸውና ምን አይነት ግንኙነት እንዲኖራቸው ነው የሚጠበቀው? እኚህ 120 ቀናት እገዳ እንዳይጣልባቸው ወይንም ደግሞ ጉዟቸው እንዳይስተጓጎል ምን አይነት ግንኙነት ነው አለን ብለው መፍጠር ያለባቸው?
ጥሩ ጥያቄ ነው። እንግዲህ አንደኛ ምናወራቸው እነማን ናቸው? ይሄ ማንን ይመለከታል የሚለውን አስቀድመን እንይ። ይሄ እገዳ የሚመለከተው ከኢራን፣ ከሊቢያ፣ ከሶማሊያ፣ ከሱዳን፣ ከሶሪያና ከየመን ከነኚህ ሀገሮች የሚመጡ ሰዎችን ነው። ሁለተኛ ነገር በአብዛኛው እንግዲህ ለዚህ ላለፉት 20 አመታት ውስጥ እንዳየሁት ሰዎች ወደ አሜሪካን ሀገር በስደተኛ ደረጃ ሲመጡ affidavit of relationship ወይንም ለምሳሌ አሜሪካን ከማን ጋራ ተዛመዳል ለማን ከማን ይዛመዳል ወይንም ዘመድ ማን አለ የሚል የሚሞላ ቅጽ አለ። እንደገና ይሄ እንደዚህ አይነት ቅጽ ብቻ ደግሞ ሳይሆን ስደተኞችን ወደ አሜሪካን ሀገር አምጥተው እንደገና የሚያሰማራቸው የሚያሰፍሯቸው ድርጅቶች አሉ። እነኚህ ድርጅቶች ጋራና ከነኚህ ግለሰቦች ጋራ ማንኛውንም አይነት ግንኙነት ያለው ከሆነ ይሄ ህግ አይመለከተውም ይላል። እንግዲህ ይሄንን ስል አፈጻጸም ላይ ነው በአብዛኛው ነገሮች ችግርም የሚመጣው ወይንም እንትን የሚመጣው። አሁን ፍርድ ቤቱ ጠቅላይ ፍርድ ቤቱ እንደ ምሳሌ አድርጎ የጠቀሰው ሃዋይ ላይ የከሰሱት ሰው ወይንም በሃዋይ ላይ ተጠቀሱት ሃዋይ ላይ ተመሰረተ ጉዳይ ላይ ከሳሽ ሆነው የቀረቡት ሰው ይሄ እገዳ የባለቤቴን እናት ይመለከታል፣ የባለቤቴ እናት እዚህ መጥተው እንዳይጠይቁኝ ይሆናል ብለው በከሰሱት መሰረት ነው። እና ጠቅላይ ፍርድ ቤቱም እንዲህ አይነቱን የቤተሰብ ግንኙነት ያለው ሰው በግልጽ ከአሜሪካን ሀገር ጋራ ግንኙነት ስላለው እነኚህን አንመለከትም ብሎ እንደ ምሳሌ አድርጎ እንደውም ይህንን ጉዳይ ጠቅሶታል።
መልካም። እንግዲህ ቤተሰብ ዝምድና የሚመጡበት የሚያርፉበት ሰው ያላቸው ሰዎች ሌሎች መመዘኛዎችን ካሟሉ በስደት የሚመጡበት ሁኔታ ቀድሞውኑ ተቀባይነት ካገኘ ይሄ እገዳ አይከለክላቸውም እና ተቀባይነት ይኖረዋል፣ መምጣት መጓዝ ይችላሉ ማለት ነው።
ይሄንን ይመስላል እኛ እንደምናነበው። እንዲህ አይነትም ጉዳይ ቢፈጠር በተለያየ አይነት ሁኔታ የምንከራከረው ህጉ ይሄንን ይላል ብለን ነው።
ሌላው አነጋጋሪ ጉዳይ ይህ ህግ የወጣበት መንፈስ ቀደም ብለው እንደገለጹት በወጣበት ሰዓት ብዙ ትርምስና መቃወስን የፈጠረ በአውሮፕላን ጣቢያዎች ውስጥ በዩናይት ስቴትስ ታሪክ የማይታወቅ ያልተለመደ ሁኔታ የከሰተ ነበርና ለዚያ ምክንያት ከሆነው አንዱ በትምህርት ላይ የሚገኙ እዚህ ሀገር በህጋዊ ፈቃድ መኖር የሚችሉ ሰዎች የኢሚግሬሽን ህጉ በሚፈቅደው ደንብ ፈቃድ አውጥተው ቪዛ ጠይቀው ወጥተው መግባት እንኳን የሚያስቸግራቸው ሆነው ነበር። በተለይ ከነኚህ እገዳው ከሚመለከታቸው ስድስት የእስልምና ተከታዮች የሚበዙባቸው ሀገሮች ተወላጅ የሆኑ ወይም ግንኙነት ያላቸው። ይሄ አዲሱ የጠቅላይ ፍርድ ቤቱ አስተያየት ግን ያን ነጻ የሚያደርግ ይመስላል። እሱ ትንሽ ቢያብራሩ።
ልክ ነው። በአንድ በኩል ፕሬዚደንቱ ይህንን አሁን ለምሳሌ በአፈጻጸም ትእዛዝ ደረጃ አንድ ፕሬዚደንት ምን የሚል ስልጣን አለው? ማንኛውንም ሰዎች ወይንም የተወሰኑ ቡድን ሰዎችን ቢሆን ለአሜሪካ ጉዳት ሊያመጡ ይችላሉ ብለው ካመኑበት ያንን የማገድ ስልጣን አላቸው የሚል መብት አላቸው። በሌላ በኩል ግን አንድ ፕሬዚዳንትም ሆነ ማንኛውም ሰው በህገ መንግስቱ ሃይማኖትን የተለያየ አይነት አንዱን ካንዱ የማድላት አይነት ላይ የተመሰረተ ህግ ቢያረቁ ያ አይነቱ ህግ ውድቅ መሆን አለበት ይላል ህገ መንግስቱ። እንግዲህ በእነኚህ ሁለቱ መካከል ያለ ቴንሽን አለ ማለት ነው። በእነኚህ ሁለቱ መካከል አሁን ይሄ ከመሆኑ የተነሳ ምንድነው አፈጻጸም ላይ ሲመጣ እኚህ ፕሬዚዳንት ለስልጣን በሚወዳደሩበት ጊዜም ከዛም ስልጣን ላይ ከወጡም በኋላ በሃይማኖት ላይ የተመሰረተ የተናገሯቸው ነገሮች ስላሉ ያንን ላይ የተመሰረተ ነው ይሄ ህግ። አሁን ይሄ ደግሞ በአፈጻጸም ደረጃ ሲመጣ አፈጻጸሙም ደግሞ በእንደዚህነኝ አይነት ሰዎች ላይ የተለየ ትኩረትን ያመጣል፣ የተለየ ድንጋጤና ፍራትን ያመጣል። ምንም እንኳን ህጋዊ መብት ቢኖራቸው፣ ህጋዊ ፍቃድ ቢኖራቸው፣ ህጋዊ ቪዛ ቢኖራቸውም በእነኚህ አይነት ሰዎች ላይ ተጽዕኖን ያመጣል ተብሎ ይፈራል። አሁንም ቢሆን ይሄ ነገር አዲስ አይደለም። አሁን ነገሮች ስለወጡ ነው እንጂ ብዙዎቻችን የምናውቀው እውነታ አለ። በተለምዶ የእስልምና ስም ያላቸው ሰዎች ጉዳያቸው administrative processing በማለት ለሌሎቹ የሚፈጀውን ያክል ጊዜ ለነሱ አይፈጅም። ምርመራቸውም ትንሽ ጫን ያለ ነው። ቢአይ ቼክም ቢሆን ትንሽ የቆየ ጊዜ ይመጣል። በተለያየ አይነት ሁኔታ እንደውም ይመስለኛል ከአንድ አምስት አመት ስድስት አመት በፊት ለዜግነት እያመለከቱ ጉዳያቸው በጣም ረጅም ጊዜ እየቆየባቸው ፌዴራል ኮርት ድረስ እየሄድን እየተከራከርን በሌላ የሚደረግ በእነሱ ላይ ሊደረግ አይገባም እያልን ለብዙዎች ዜግነትን አስገኝተናል። ስለዚህ ይሄ አዲስ ነገር አይደለም። ነገር ግን አሁን በይፋ በፕሬዚዳንት ደረጃ የተባለ እንደገና በዚህ አፈጻጸም ህግ ላይ ደግሞ ሊተገበር ያለ ነገር ስለሆነ ነው።
ይሄ እንግዲህ አሁን ፍርድ ቤቱ አስተያየት የሰጠበት ግራና ቀኝ ተከራካሪዎችን አድምጦ በአንድ በኩል የመንግስቱን ስራ አስፈጻሚ የፕሬዚዳንት ዶናልድ ትራምፕን አስተዳደር ህግ ጠበቆች ቃል፣ በሌላ በኩል ደግሞ እነኚህን ባለጉዳዮች ወክለው የሚቀርቡ ወይም ደግሞ የግዛቶቹን የህግ ጠበቆች ቃል ግራና ቀኝ ሰምቶ ቁርጥ ያለ ያለቀ ውሳኔ ወይም ፍርድ ያልሰጠበት አልተሰጠምና ምን ይጠበቃል? ከወዲሁ ለማሰብ የሚቻል ነገር አለ? ጥቅምት መጥቶ ይሄ ጉዳይ ፍርድ ቤቱ በዝርዝር ከተመለከተ በኋላ ሊሆኑ የሚችሉ ነገሮችን ከፍርድ በመለስ ማየት ይቻል ይሆን? ይሄም ሊሆን ይችላል፣ ይሄም ሊሆን ይችላል የሚል አስተያየት መስጠት የሚቻል ከሆነ።
አዎ እንግዲህ የጠበቆች ትንቢት ምንድነው ያልከኝ ነው?
ልክ ነው።
እንግዲህ ጠቅላይ ፍርድ ቤቱ አሁን 9 ሙሉ ቋሚ የሆኑ ዳኞች አሉ። ከ9ኞቹ ዳኞች መካከል አብላጫው ምናልባት ኮንሰርቫቲቭ የሚባለው በእንደዛ የተመረጠ ነው።
ወጋጥባቂዎቹ ፕሬዝዳንቱን የሪፐብሊካን ፓርቲ የሚደግፉ
ትክክል። እና በተለይ በቅርቡ የጃስቲስ ኒል ጎርሰች መመረጥ የመጨረሻው ቦታ እንዲወስዱ አድርጓቸዋል። ይሄ ማለት ምንድነው? እንዴት አድርጎ ፍርድ ቤቱ ይሄንን ያየዋል? እንግዲህ በአንድ በኩል ብዙዎች የህግ ባለሙያዎች እንደዚህ እርስ በርሳችን ስንነጋገር ህገ መንግስቱ ለፕሬዝዳንቱ ሰፋ ያለ ስልጣን ይሰጣዋል። ማንንም ሰው ቢሆን ወይንም በግለሰብ ደረጃ ቢሆን ወይንም በግሩፕ ደረጃ ቢሆን ለሀገሪቷ ጎጂ ነው ብሎ እስካመነበት ድረስ ሊያደርግ ይችላል ነው የሚለው። ትንሽ እንግዲህ አከራከር የሚሆነው እንዳለ ህጉ ነው መታየት ያለበት ወይንስ ከህጉ በስተኋላ መንፈሱ መታየት አለበት? መንፈሱ ደግሞ ያው እንዳልኩት ፕሬዚዳንቱ በተለያየ አይነት ሁኔታ የተናገሩት ነገር ማለት ነው። ብዙዎቻችን የሚመስለን ምናልባት ፍርድ ቤቱ ለፕሬዚዳንቱ አሁን ልክ እንዳደረገው አይነት ውሳኔ የሚወስን ይመስለናል። ማለት ፕሬዚዳንቱ መብቱ የተጠበቀ ነው ለመከልከል ብሎ የሚወስንላቸው ይመስለኛል። ግን ዝም ብሎ የሚወስኑ ደግሞ አይመስለኝም። ከአሜሪካን ሀገር ጋራ አሁን እነሱ እንዳሉት ቦናፋይድ ወይንም ትክክለኛ የሆነ ግንኙነት ያላቸው በተቋማት ደረጃ ቢሆን ወይንም በቤተሰብ ግንኙነት ደረጃ ቢሆን እነኚህን አይነት ሰዎች ግን መከልከል አይችሉም በእንዲህ አይነት ሁኔታ የሚል አይነት ፍርድ ላይ ይመጣሉ ብለን እንጠብቃለን። ይሄ ብቻ ሳይሆን አንደኛው ለኛ መልካም ነው ብለን የምናስበው እነኚህ 90 ቀናት የጠየቋቸው ወይንም 120 ቀናት የጠየቋቸው ይፈጸማሉ ብለን እናስባለን። እነኚህ እንግዲህ 90 ቀናትና 120 ቀናት የተጠየቁት በየሀገሩ ስደተኞች ማንነታቸውን ወይንም እዚህ ሀገር ሊመጡ ያሉ ሰዎች ማንነታቸው እንዲረጋገጥ እንደገና ከሀገሮቻቸው መንግስት ጋራ አብሮ በመተባበርና በመስራት ምናልባት ወንጀለኛ የሆኑ እንደሆነ ሽብርተኛ የሆኑ እንደሆነ ወይንም በአሜሪካ ላይ ጉዳት ሊያመጣ የሚችል አይነት ሰው መሆን አለመሆናቸው ተጣርቶ ይሄ በቪዛ አሰጣጥ ሂደት ውስጥ እንዲተገበር ብለው ነው የጠየቁት። እና ይሄ ከሆነ በኋላ ይሄም ራሱ ነገሮች እየቀለሉ ይመጣሉ ብለን እናስባለን።
በዚህ ሰዓት ፕሮግራማችን ለሚሰሙ አድማጮቻችን የሚሆን ወይም አድማጮቻችን ሊያቀርቡት የሚችሉት ጥያቄ እናንሳ። ከነኚህ ከተገለጹ የእስልምና እምነት ተከታዮች ከሚበዙባቸው 6 አገሮች ለአገሪቱም አደገኛ ይሆናሉ በሚል ፕሬዝዳንቱ ያነሱትን ማስፈጻሚ ትዕዛዝ መነሻ አድርጎ ያነጋገረ ያለው ጉዳይ ውጪ እንደ ኢትዮጵያ ካሉ አገሮች በስደትም ይሁን በሌላ ሁኔታ ወደዚህ ሀገር የሚመጡ ወይም ባሁን ሰዓት እዚህ ያሉ የህጋዊ ህልውናቸው ጉዳይ ጥያቄዎች የገቡትንም ሊጨምር ይችላል። ማንን የሚያሳስብ ጉዳይ ተፈጥሮ ይሆን? ከዚህ ቀደም ከተነጋገርንባቸው ሁኔታዎች የተለወጡ ነገሮች አሉ ወይ? በስደት የሚገኙ ኢትዮጵያውያንና ቤተሰቦቻቸውን የሚያሳስቡ ጉዳዮች የትኞቹ ናቸው?
ጥሩ ጥያቄ ነው። አንድ አድማጮች መረዳት ያለባቸው ነገር ይሄ ምናልባት ዜና ላይ ይውጣ እንጂ ለብዙዎቻችን የኢሚግሬሽን ጠበቆች ስንጠባበቀው የነበሩ 2 ውሳኔዎች ነበሩ። አንደኛው ጀኒንግስ ቨርሰስ ሮድሪጌዝ የሚል ጉዳይ አለ። እንደገና ደግሞ ዲማያ ቨርሰስ ሴሽንስ የሚባሉ 2 ጉዳዮች ጠቅላይ ፍርድ ቤቱ ይበይንባቸዋል ብለን የምናስባቸው ነበሩ። እነኚህ 2 ጉዳዮች አሁን ከዚህ ከተነጋገርነው ከትራቭል ባኑ ጋር በተያያዘ ከመጣው ነገር የበለጠ ብዙዎች ኢትዮጵያውያንን ወይንም ኤርትራውያንን የኛን ሀገር ሰዎች ይመለከታል ብለን የምናስባቸው በጣም ቁልፍ የሆኑ ውሳኔዎች ነበሩ። እነኚህ 2 ውሳኔዎች ፍርድ ቤቱ መወሰን ስላልቻለ ወደሚቀጥለው ጥቅምት ላይ ወደሚቀርበው ሴሽን ሊያስተላልፈው ችሏል። ይሄ ደግሞ የሆነበት ምክንያት እኛ እንደገባን ከሆነ 4-4 ሆኖ ውሳኔ ላይ መድረስ ስላልቻሉ ነው። 4-4 ሆኖ ውሳኔ ላይ መድረስ አልቻሉም ማለት አሁን አዲሱ ጃስቲስ ጎርሰች የተሾሙት 5ኛ ይሆናሉ። 5ኛ እሳቸው ሲሆኑ እሳቸው ደግሞ ብዙ ጊዜ ኮንሰርቫቲቭ ከሆነ ወገን ጋር ስለሆነ የሚወግኑት ለዚህ ጉዳይ ምናልባት አደገኛ ውሳኔ ያመጣሉ ተብሎ ይገመታል። እነኚህ 2 ውሳኔዎች ምንድናቸው? እንዲሁ በ30 ሴኮንድ ለመናገር ያክል አንደኛው ጀኒንግስ ቨርሰስ ሮድሪጌስ የሚለው አንድ ሰው አሜሪካን ሀገር የታሰረ ከሆነ የዋስትና መብት ሊኖረው ይገባል የሚል ነው። እና ከናይን ሰርኪት የመጣ ህግ ነው። ምን ይላል? አንድ ሰው ከስድስት ወር በኋላ የታሰረ ከሆነ በኢሚግሬሽን ደረጃ ምናልባት የተለያየ አይነት ወንጀል ፈጽሞ ወደ ሀገሩ ዲፖርት ሊደረግ ተፈልጎ ላይደረግ ችሎ ይሆናል፣ ወይንም በተለያየ አይነት ሁኔታ የታሰረ ሰው ሊሆን ይችላል። እንደዚህ አይነት ሰው 6 ወር በላይ ከታሰረ የዋስትና መብቱ ሊከበር ይገባዋል ብሎ ናይን ሰርኪት ወስኖ ይሄ ጉዳይ አሁን በይግባኝ ላይ ተይዟል። ሁለተኛው ደግሞ ዲማያ የሚባለው የክራይም ኦፍ ቫይለንስ በሚል ዙሪያ አንድ ሰው ሲወነጀል በእርግጠኛ የተወሰነ ነገር መሆን አለበት እንጂ በጥቅሉ ክራይም ኦፍ ቫይለንስ ብሎ በዛ ሊወሰንበትና በዛ ዲፖርት ሊሆን አይገባም የሚል ክርክር ነው። እነኚህ በጣም ወሳኞች ናቸው። በሶስተኛ ደረጃ በአጠቃላይ ደግሞ እንግዲህ ይሄንን 2 ውሳኔና እንደገና ደግሞ አሁን ይሄኛውን ያልከውን ዛሬ የተነጋገርንበትን ነገር አንድ ላይ ስናየው አንደኛ ቪዛ ያላችሁ ሰዎች፣ በውጭ ያላችሁ ሰዎች ቶሎ ወደ አሜሪካን ሀገር እንድትመጡ ከዚህ ሁለተኛው ከጥቅምት በፊት እናሳስባለን። ሁለተኛ የቤተሰብ ግንኙነት ተብሎ የተባለው ነገር አሁን ለኢሚግሬሽን ጉዳይ ተብሎ የተፈጠረ ሳይሆን ነገር ግን በማስረጃነት ሊረጋገጥ መቻል ያለበት ስለሆነ እንዲህ አይነቶቹን ነገሮች በወረቀትም ደረጃ ሆነ በጽሁፍም ደረጃ ቢሆን ማዘጋጀትና መጠንቀቅ ያስፈልጋል። ሶስተኛ እንዳልኩት ይሄ የሚመለከተው ከነኚህ 6 አገሮች የመጡ ሰዎችን ብቻ ነው። ስለዚህ በአጠቃላይ ይሄን ከኢትዮጵያ፣ ከኤርትራ ከመሳሰለ የመጡ ሰዎች የሚመለከት እንዳልሆነ መገንዘብ ያስፈልጋል።
መልካም። የሚጌታቸው በሳን ሆዜ ካሊፎርኒያ የህግ ጠበቃ እንዲሁም ለረጅም አመታት በኢሚግሬሽን ነክ የህግ ጉዳዮች በማገልገል የሚታወቁ ስደተኞችንና የኢሚግሬሽን ጉዳይም በተመለከተ እያነጋገሩ እያወዛገቡ ባሉ ጉዳዮች ላይ የዘወትር ትብብሮን እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እግዚአብሔር ይመስገን።
የምታደምጡት ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዝግጅታችን ይቀጥላል። ተከታዩ የሙዚቃ ቃና ነው። አድማጮች፣ እንደ አጋጣሚ የፕሮግራሙ አዘጋጅና አቅራቢ ደሳሌ መኮንን በስቱዲዮ ከኔ ጋር ነው። ምን ከጀ ደሱ እስቲ ስለምሽቱ ዝግጅት ባጭሩ።
ሰለሞን በዛሬ የሙዚቃ ቃና ፕሮግራም ቆየት ያሉ ዜማዎችን ነው ይጂ ቀረብኩት። በዚህ አጋጣሚ እስቲ አንተም ከዚህ ከስቱዲዮ ሳትወጣ እርግጠኛ ነኝ በርካታ ዜማዎችን እንደምትወድ እንደውም አንዳንድ ጊዜ ስታንጎራጉር ሰማለሁ እና ከድሮ ዜማዎች መካከል እስቲ አንተ እንደው አደንቃቸዋለሁ በምትለው ዜማዎች ለአድማጮች መርጠህ በሱ ዜማ የዛሬው ነው የሙዚቃ ቃና ጀምር በጣም ደስ ይለኛል እና ሰልዬ እስቲ ባንተ ምርጫን ጀምረው የዛሬው የሙዚቃ ቃና ፕሮግራም
ጥሩ ነው ከድሜ ጋራ ከሆነ በጣም ብዙ ማደንቃቸው ሙዚቃዎች አሉ ወዳቸው ግን እስቲ ለዛሬ የደነስኩበትን ሙዚቃ ልምረጥ Saturday Night Fever በቢጂስ ይሄ የኔ ምርጫ ነው ካለ ለኔም ለአድማጭም ብትጋብዝልኝ
አመሰግናለሁ ሰለሞን ለምርጫህ በነገራችን ላይ ድምጻዬ ብቻ አይደለም የተዋጣልህም ደናሽ መሆንህን አይቻለሁ በጣም አመሰግናለሁ የተከበራችሁ የሙዚቃ ቀን አድማጮች ለዛሬ ቀደም ብዬ እንዳልኩት ለስለስ ያሉና ግሩም የሆኑ ዜማዎችን ነው ይዤላችሁ የቀረብኩት መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላችሁ እየተመኘሁ I am alive የተሰኘውን የሰሊን ዲዮንን ዜማ አስከትላለሁ
Get wings to fly. Oh, I'm alive.
ቆየት ካሉ ከሰሊን ዲዮን ዜማዎች መካከል እጅግ የተወደደላትን ዜማ I am alive የተሰኘውን ዜማ ነበር ያደመጥነው። በመቀጠል ደግሞ When a man loves a woman ይለናል Michael Bolton. When a Man Loves a Woman የተሰኘውን የማይክል ቦልተንን ዜማ ነበር ያደመጥነው። በመቀጠል ደግሞ Woman's World ትለናለች ተደናቂዋ ሼር።
I'm dancing solo in the dark on the club floor. I need to let it go, shake it off, start thinking about you. I lose myself in the beat of the drum, try to forget what you done. But honey, this is a battle that you haven't won.
Woman's World እያለች የተጫወተችልን ሸር ስትሆን ላቭ ሌተር የተሰኘውን የአርኪያሊን ዜማ ነው ደግሞ በመቀጠል የምናደምጠው።
Yeah. La 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 la. Did you get my call? Did you read my love letter? Did it touch your heart when you read my love letter? Sunny days, smiling face, spirit-filled heaven praise. Memories in my mind, reminiscing of good times. Miracles so amazing. Far away, it makes me ask the question, babe, did you get my call? Did you read my love letter? Yeah. Did
happy hours, yeah. Wedding bells, baby showers, yeah. Vacation sailboats with the ones you love the most, yeah. Long time no see, yeah. Back together you and me, oh, yeah. Write me back when you receive this year. Did you get me?
የጻፍኩት ደብዳቤ ደረሰሽ ወይ ላቭ ሌተር የተሰኘውን የተወዳጁን ድምጻዊ የአርኬሊን ዜማ ነበር ያደመጥነው። በመቀጠል ደግሞ ወደ ሀገረሰብ ዜማ አለውሰዳችሁና የኬሊ ፒክለርን ሬድ ሃይ ሂል የተሰኘውን ዜማውን እናደምጣለን።
To the curb in my red high heels.
ሬድ ሃይ ሂል የተሰኘውን የኬሊ ፒክለርን የሀገረሰብ ዜማ ነበር ያደመጥነው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎን ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይለዩን ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልክ ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን horn@voanews.com ወይንም qanades@voanews.com ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ነው። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። የተከበራችሁ የሙዚቃ ቀን አድማጮች፣ እዚህ ላይ ወደ የአሜሪካን የቢልቦርድ ሰንጠረዥ ልውሰዳችሁና በዚህ ሳምንት አዳዲስ ከወጡ አልበሞች መካከል በሽያጭ ከአንደኛ እስከ ሶስተኛ ደረጃ የያዙትን ብንመለከት ግሬትፉል የተሰኘው የዲጄ ካሊድ አልበም 149,000 ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ ኢቮልቭ የተሰኘው የኢማጂን ድራገን አልበም 147,000 ቅጅን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን ዳም የተሰኘው የኪንድሪክ ላመር አልበም ደግሞ 59,000 ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። አሁንም እዚሁ አሜሪካ ቢልቦርድ ሰንጠረዥ ላይ ቆይተን ከመቶቹ ምርጥ ነጠላ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ የያዙትን ስንመለከትና የሶስተኝነትን ደረጃ ከያዘው ዜማ ስንጀምር for the taking I heard it got these up going crazy yeah I treat you like a lady till you burned out cremation. ዋይልድ ቶት የተሰኘውን ዲጄ ካሊድ ከሪሃና ጋር በመሆን የሚጫወተውን ዜማ እናገኛለን። የሶስተኝነትን ደረጃ ይዘው ማለት ነው። በዚህ ሳምንት የሁለተኝነትን ደረጃ የያዘውም አሁንም እንደገና የዲጄ ካሊድ ዜማ ነው። ከጀስትን ቢበር ጋር ነው የተጫወተው። የዜማው ርዕስ አይ አም ዘ ዋን የተሰኘ ነው። We don't got no label. She say she want bottles. She ain't got no table. She don't got no bed frame. She don't got no tables. We just watching Netflix. She ain't got no cable. Okay, no. በዚህ ሳምንት ደግሞ የአንደኝነትን ደረጃ የያዘው ዜማ Despacito Quiero respirar tu cuello despacito Deja que te diga cosas al oído Para que te perdes Despacito የተሰኘው ሉዊስ ፎንሲ እና ዳዲ ያኪ በጋራ የሚጫወቱት ዜማ ነው። በዚህ ሳምንት የአንደኝነትን ደረጃ የያዘው። የተከበራቸው ሙዚቃ ቀን አድማጮች እስካሁን ድረስ አብራችሁ ስለቆያችሁ እያመሰገንኩኝ ለዛሬ የመሰናበታችሁ በዚሁ በሳምንቱ ምርጥ አንደኛ ዜማ ይሆናል። በሚቀጥለው እስከምንገናኝ በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። Come and move that in my direction. So thankful for that, it's such a blessing, yeah. Turn every situation into heaven, yeah. Oh, you are my sunrise on the darkest day. Got me feeling some kind of way. Make me wanna savor every moment. Slowly, slowly. You fit me, tailor made love, how you put it on. Got the only key, know how to turn it on. The way you never lie, my ear, the only words I wanna hear. Baby, take it slow so we can last long. Tú eres el imán y yo soy el metal. Me voy acercando y voy armando el plan. Solo con pensarlo se acelera el pulso. Oh yeah. Ya, ya me está gustando más de lo normal. Todos mis sentidos van pidiendo más. Esto hay que tomarlo sin ningún apuro. Despacito. Quiero respirar tu cuello despacito. Deja que te diga cosas al oído. Para que te acuerdes si no estás conmigo. Despacito. Quiero desnudarte a besos despacito. Firmo las paredes de tu laberinto. Y hacer de tu cuerpo todo un manuscrito.
pasito a pasito, suave, suavecito, nos vamos pegando poquito a poquito. Y es que esta belleza es un rompecabezas, pero pa' montarlo aquí tengo la pieza, oye.
Oh yeah. Despacito, quiero respirar tu cuello despacito. Deja que te diga cosas al oído, para que te acuerdes si no estás conmigo. Despacito, quiero desnudarte a besos despacito. Firmo en las paredes de tu laberinto y hacer de tu cuerpo todo un manuscrito.
Quiero ver bailar tu pelo, quiero ser tu ritmo, que le enseñes a mi boca tus lugares favoritos.
Favorito, favorito, baby.
Déjame sobrepasar tus zonas de peligro hasta provocar tus gritos y que olvides tu apellido.
Despacito, this is how we do it down in Puerto Rico. I just wanna hear you screaming, ay bendito. I can go forever cuando esté contigo.
Pasito a pasito, suave, suavecito, nos vamos pegando poquito a poquito.
Que enseñes a mi boca tus lugares favoritos.
Pasito a pasito, suave, suavecito, nos vamos pegando poquito a poquito.
Hasta provocar tus gritos. Y que olvides tu apellido.
Despacito.
አድማጮች የማጠቃለያ ዜና ላሰማና እንሰናበታለን። የዓለም ባለ ትላልቅ ምጣኔ ሀብቶቹ ሀገሮች ቡድን G20 የመሪዎች ጉባኤ በዛሬው ዕለት ተጠናቋል። ቁጣን የተቀላቀለ የተቃውሞ ሰልፍና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የወቅቱን ዋና ትኩረት ስበው ቆይተዋል። በዛሬው ዕለትም በጉባኤው ባስተናገደችው በሃምቡርግ ጀርመን የተቃውሞ ሰልፍ ተካሂዷል። እንደሚቀጥልም ነው የተሰማው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በኔቶ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩትን ከርት ቮልከርን የዩክሬን ድርድር ልዩ ተወካይ እንዲሆኑ ሾመዋቸዋል። ቲለርሰን ነገ ወደ ዩክሬን ዋና ከተማ ወደ ኪየቭ ይጓዛሉ። ሀገራቸው በመስራቅ ዩክሬን ያለውን ግጭት ለማስቆምና ሀገሪቱ ያካሄደ ባለችው የለውጥ እንቅስቃሴ ዩናይትድ ስቴትስ መርዳት ስለምትችልበት መንገድ ከዩክሬን ፕሬዝዳንት ፔትሮ ፖሮቼንኮ ጋር ይነጋገራሉ ተብሏል። የዩናይትድ ስቴትስ ቦምብ ጣዮች ከደቡብ ኮሪያ ኃይሎች ጋር ሆነው ሰሜን ኮሪያ ድንበር አካባቢ ያልተለመደ የሆነ የተኩስ ልምምድ ማካሄዳቸው ተገልጿል። የደቡብ ኮሪያ የጦር ኃይል ነው ይህንን ያስታወቀው። የተኩስ ልምምዱ ዓላማ ሰሜን ኮሪያ በተከታታይ ስታደርግ ለቆየችው የተወንጫፊ ሚሳኤል ተኩስ ጠንካራ ምላሽ ለመስጠት እንደሆነ የደቡብ ኮሪያ የጦር ኃይል አስታውቋል። የኢራቅ የጸጥታ ኃይሎች ሞሱል ላይ በሰዓታት ውስጥ ድል እናደርጋለን ብለው እንደሚጠብቁ አስታውቀዋል። የኢራቅ ኃይሎች ሞሱልን ለመያዝ የህብረቱን የአየር ጥቃትና የምድር ጦር ድጋፍ ይዘው እየተዋጉ ናቸው። ጥንታዊቱ ከተማ በአብዛኛው ለወራት በዘለቀው ውጊያ ወድማለች። የ850 ዓመት ዕድሜ ያለው ታላቁ አልኑሪ መስጊድና 45 ሜትር ዝማኔ ያለው ሰገነት በቅርቡ ጂሃዳውያን እንዳወደሙት የሚዘነጋ አይደለም። የተባበሩት መንግስታት ድርጅት የሞሱልን መሰረታዊ ልማት እንደገና ለመገንባት ከ1 ቢሊዮን ዶላር በላይ እንደሚጠይቅ አስታውቋል። ዜናው አበቃ።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን የመራው ንጉሡ ታምሬ ነው። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.